Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ራሱን መርዳት በማይችልበት ሁኔታ በሆስፒታል አልጋ ላይ እንደሚገኝ ባለቤቱ ለአሜሪካ ድምፅ ተናገረች።
ምንም አቅም የለውም፣ አይበላም፣ አይጠጣም፣ ግሉኮስ ነው ያለው። መተንፈስ ላቅቶ ኦክሲጅን ተደርጎለት ነበረ።
ጠበቃው አቶ አመሀ ከሀገር ወጥቶ መታከም እንዲችል በድጋሜ ለፍርድ ቤት አቤቱታ አቅርበዋል።
ዛሬ ግን ያለበትን ሁኔታ የሚያሳይ በፎቶግራፍ የተደገፈ በሆስፒታል ተኝቶ ኦክሲጅን ተደርጎለት የሚያሳይ ፎቶግራፎችን አያይዘን ክተናል።
የስቱዲዮ ውይይት እናደርጋለን። ወጣት እንደዚሁም ደግሞ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን አፍሪካውያን ዛሬ በአሜሪካ ድምፅ ሬዲዮ ስቱዲዮ ውይይት ሲያደርጉ ነበር። የአፍሪካውያንን ድምፅ፣ የአፍሪካውያንን የምርጫ ተሳትፎ የተመለከቱ ውይይቶችን አካተናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የአንጎላ ከፍተኛ ፍርድ ቤት ላለፉት 3 ወራት ያህል ታስረው የነበሩት 16 የፖለቲካ እስረኞች በገደብ እንዲፈቱ ትዕዛዝ ሰጠ። የሉዋንዳ መጽሐፍት ክበብ በሚል ስያሜ የሚጠራ ቡድን አባላት የሆኑ ወጣት ተቃዋሚዎች የፕሬዚዳንት ኤድዋርዶ ዶሽ ሳንቶሽ መንግስት ለመገልበጥ አሲረዋል በሚል ለተመሰረተባቸው ክስ እስር የተፈረደባቸው 15ቱ ተቃዋሚዎች አምና የታሰሩት በሉዋንዳ ከተሰበሰቡ በኋላ እንደነበር ተዘግቧል። ተከሳሾቹ ሲታሰሩ የተሰበሰብነው ጨቋኝ መንግስታትን በሰላማዊ መንገድ ስለመታገል በሚገልጸው መጽሐፍ ላይ ለመወያየት ነበር ብለዋል። ጂን ሻርፕ የተባለው አሜሪካዊ ፈላስፋ የጻፈው መጽሐፍ ነው ሊወያዩበት የነበረው። የተበየነባቸው የእስር ቅጣት ከ2 እስከ 8 ዓመታት ተኩል የሚሄድ ነበር። የእነሱ መፈታት በርካታ ፖለቲከኞችና የሰብአዊ መብት ተሟጋቾችን አስገርሟል። የአንጎላ መንግስት ሰላማዊ ትግልንና የመናገር ነጻነትን ይገድባል በሚል እንደሚነቀፍ የሚታወቅ ነው። ዩናይትድ ስቴትስ ከ25 ዓመታት በላይ ከሆነ ጊዜ በኋላ በሶማሊያ አምባሳደር በመደበችበት በአሁኑ ወቅት በሀገሪቱ መረጋጋት እንዲኖር በምታደርገው ጥረት ለየት ያለ አያያዝ መከተል ይኖርባታል ሲሉ አንድ የቀድሞ የሶማሊያ ዲፕሎማትና የተከበሩ የውጭ ጉዳይ ፖሊሲ ተንታኝ አስገንዝበዋል። አቡክራ አርማን የተባሉ በዋሽንግተን ልዩ የሶማሊያ ተወካይ የነበሩት ሰው ዩናይትድ ስቴትስ ጸጥታና የፖለቲካ መረጋጋት እንዲኖር የሶማሊያ መንግስትን ለመርዳት በምታደርገው ጥረት የፖለቲካና የባህል ተጽዕኖ በማድረግ ረገድ ድክመት አሳይታለች ብለዋል። አዲሱ አምባሳደር የወቅቱን ዲፕሎማሲያዊ አያይዘው የሚሄዱ ከሆነ ስኬት አያገኙም ይላሉ። አርማን አያይዘውም ስቴፈን ስኳዝ የሶማሊያ አምባሳደር ሆነው መሾማቸው ታሪካዊ ነው። ይህን እድል ተጠቅመው ትውልደ ሶማሊያ የሆኑት ሰዎች ገንዘብ ለመላክ የሚችሉባቸው የባንክ ሂሳቦች እንደገና እንዲከፈቱ ማስተባበር አለባቸው ብለዋል። በሰሜን ካሜሮን ትላንት ማታ በደረሰ የአሸባሪዎች ጥቃት ቢያንስ 10 ሰዎች ተገለዋል። ቦኮ ሀራም የተባለው ጽንፈኛ እስላማዊ ቡድን አጥፍቶ ጠፊ ከናይጄሪያ ጋር በሚዋሰነው ድንበር አጠገብ በሚገኝ መስጊድ ላይ ነው ፈንጂው እንደፈነዳ የተነገረው። ጥቃቱ የደረሰው በአካባቢው ሙስሊሞች የዕለቱን ጾማቸውን በሚፈቱበት ወቅት ነበር። ከተገደሉት ብዙዎቹ የቦኮ ሀራም አማጽያን ለመታገል የተመደበ ቡድን አባላት ናቸው። የፖሊስ ባለስልጣኖች እንደሚሉት የአጥፍቶ መጥፋቱን ጥቃት የከፈተው አንድ ትንሽ ልጅ ነው። ዩናይትድ ስቴትስ ሕገ ወጥ በሆነ መንገድ ሰዎችን ከአገር የማሸጋገር ተግባርን ለማቆም ጥረት አያደርጉም በሚል ዝርዝር ውስጥ በፈረጃቸው ሀገሮች 8 ሀገሮች ጨምራበታለች። በዓለም ደረጃ የሚደርሰው ሰዎችን የማሸጋገር $150 ቢሊዮን ገቢ እንደሚገኝበትም ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዋናነት ከመዘገባቸው 27 ሀገሮች መካከል ኡዝቤክስታን፣ ቱርክሜስታን፣ ሚያንማር፣ ሄይቲ፣ ጅቡቲ፣ ፓዋ ኒዊ ጊኒ፣ ሱዳንና ሱሪናም ይገኙባቸዋል። በመጨረሻም የዩናይትድ ስቴትስ በህገወጥ መንገድ ሰዎችን ከሀገር የማሸጋገር ተግባር ለማቆም ጥረት ያደርጉን በሚል ዝርዝር ውስጥ የፈረጃቻቸው ሀገሮች ስም ዝርዝር ተካቷል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የጋቢና ጉዟችን ይቀጥላል። ዛሬ እዚህ በስቱዲዮ እዚህ በአሜሪካ ድምጽ ስቱዲዮ ውይይት ስናደርግ ነው የቆየ ነው። ከተለያዩ የአፍሪካ ሀገሮች የመጡ የምርጫ ባለሙያዎች በዩናይትድ ስቴትስ የሚኖሩ አፍሪካን አሜሪካን ወይም አፍሪካዊ ዝርያ ያላቸው አሜሪካውያን በዚህ አገር የፖለቲካ ስርዓት ውስጥ እንዴት መሳተፍ ይችላሉ በሚል ሰፊ ውይይት ሲካሄድ ነበር። አሁን እዚህ ስቱዲዮ ጋቢና ያሳፈርናቸው ሁለት እንግዶቻችን አሉ፣ ሚካኤል እንዳለና ዶክተር መና ደምሴ። እንኳን ደህና መጣችሁ ወደ ጋቢና። ዌልከም።
ቴንክ ዩ። እናመሰግናለን።
በቅድሚያ ዛሬ ስንወያይ የነበረው በዩናይትድ ስቴትስ አፍሪካውያን ተደራጅተው ድምፅ መስጠት አለባቸው እያልን ነበር። መና ባንቺ ልጀምርና ስራሽንም ማስተዋወቅሽን ትጀምሪያለሽ። ለምን?
እሺ፣ አመሰግናለሁ። አማርኛ በደንብ አልችልም እዚህ ስለተወለድኩት ሰው በእንግሊዝኛ
ትዝታ በላቸዋለች እዚህ ስቱዲዮ፣ እሷ ደግሞ ታስተረጉመኛለች። እሺ።
So first I want to thank you all for addressing this issue of the importance of the diaspora, especially the importance of the Ethiopian diaspora.
Manna amasegenech izi bemamtatwa Dr. Manna Demsey tibalalech bemamasken no yejemerechu nigigrwan Voice of America zare ihe diaspora Afrikaoyan በምርጫ ምን ሚና አላቸው የሚለው ላይ ለመነጋገር ቪኦኤ ስለጋበዛት በማመስገን ነው። ለዩኤስ ምክር ቤት የኮንግረሽናል ብላክ ኮከስ ፋውንዴሽን ፕሬዝዳንት ናት መና። እና የአፍሪካ ማህበረሰብ እዚህ ባለፈው የፕሬዝዳንት ኦባማ ምርጫ ጊዜ ለምሳሌ ዮሐንስ አብርሃም እንደተባለው ወጣት በተሳትፎ በማድረግ ያመጡትን ለውጥ በመጥቀስ ነው ንግግሯን የጀመረችው።
And I mentioned that because for the first time ever, the Obama administration 2 weeks ago held the first White House Ethiopian American policy briefing. Where we were.
ይሄም የሆነበት ለመጀመሪያ ጊዜ ባለፈው ሁለት ሳምንት ውስጥ የፕሬዝዳንት ኦባማ አስተዳደር የኢትዮጵያን አሜሪካን ማህበረሰብ ሰብስቦ በዚህ ጉዳይ ላይ ውይይት አድርገው እንደነበር ነው የጠቀሰችው።
ሚካኤል እንዳለ አንተን እናምጣ። ኢትዮጵያውያን ለኦባማ የሚባል ቡድን ውስጥ ስትሰራ ነበረ። ስለ መደራጀት ዛሬ ብዙ ስንነጋገር ነበረ። እስኪ ስራችሁ ምን እንደሚመስል ባጭሩ ግለጽልን።
እኛ በ2008 እንደ አውሮፓን አቆጣጠር የፕሬዚደንት ኦባማ ለመመረጥ ሲሞክሩ እኛ ኦርጋናይዜሽን የራሳችን ግሩፕ ፈጥረን ነበረ፣ ኢትዮጵያን ፎር ኦባማ የሚባል እና ኢትዮጵያኖች እንዲመርጡ ሬጅስተር እንዲያደርጉ ለመምረጥ ገንዘብ ለካምፔኑ ፈንድሬዝ ለማድረግ እንዲረዱ መጨረሻ ላይ የነበረን ነበር። 2008 ላይ 5000 ቮተሮች የሚሆኑ ሰዎች ሬጅስተር አድርገ ነበር እና $100,000 የሚሆን ፈንድሬዝ አድርገንለት ነበር ለካምፔኑ።
ለምንድን ነው ይሄን ያደረጋችሁት? ድጋፉ እንዳለ ሆኖ ግን እንደ ማህበረሰብ ምን ፋይዳ አለው?
አዎ፣ እንግዲህ ያው እዚህ ሀገር መኖር ዋናው ትርጉሙ ሲቲዝን መሆን ነው። እዚህ ሀገር ሲኖር አሜሪካን እስከ ተኮነ ድረስ ከየትም ሀገር ቢኖር ሲቪክ ዲዩቲ ይሉታል። እዚህ ሀገር የሚኖር ሰው መምረጥ ግዴታው ነው፣ መብቱም ነው፣ ግዴታውም ነው። ያው አንደኛው እሱ ነው። ሁለተኛው ግን ነገር የፕሬዚደንት አሁን ፕሬዚደንት ግን ያኔ ሴኔተር ኦባማ ስቶሪ የታሪኩ የእኛ ታሪክ ነው፣ የኢሚግራንት ታሪክ ነው። እሱ የእኛ ታሪክ ነው። ስለዚህ የእኛ ታሪክ ስለሆነ የራሳችንን ስዕል መሳል እንችል ነበር። ለዛ ነው ፓርትሊም እና ባራክ ኦባማ በመሆኑ ነው ፓርትሊ ያደረግ ነው።
ዶክተር መና እንግዲህ ድምፅ መስጠት በጣም ወሳኝ ነገር ነው፣ ግን ደግሞ ድምፁ ለውጥ ያመጣል ወይ የሚለው ሌላ ጉዳይ ነው። አፍሪካውያን ምን ያህል ናቸው እዚህ የሚኖሩ እና በዩናይትድ ስቴትስ ምርጫ ምን ያህል ነው ድምጻቸው የሚሰማው?
ድምጽ ብቻ ሳይሆን you know organize ማድረግ አለብን ሁላችንም you know it's important that we identify what issue we have two challenges one is to make ourselves visible and know where we are and that is
ሁለት አብይ ትኩረቶች ናቸው ያሉት በዳያስፖራ አፍሪካ ውስጥ አንዱ ድምጻችንን የምንሰጥበት ጉዳይ ምን እንደሆነ ማወቅ ነው
but we find that our numbers are growing
ስለላሉት ስለ ኢኮኖሚ ስለ ሰባዊ መብት አያያዝ ስለ ሌሎች ጉዳዮችም ስለሚያሳስበን የሚመረጡ መሪዎች ያን እዛ ላይ ትኩረት እንዲሰጡ እንፈልጋለን በሌላ በኩል ደግሞ እዚህ ሀገር ያለው ወጣት አሜሪካውያንን ወይንም ዳያስፖራውን የተመለከተ የህግ ስርዓት እንዲስተካከል እንሻለን
born and raised in America you know we have a responsibility to be a bridge builder
እኔ ለምሳሌ እዚህ አሜሪካ ውስጥ ነው የተወለድኩት በአፍሪካ ጉዳዮችና እዚህ ዩናይትድ ስቴትስ ውስጥ ባሉ ጉዳዮች እንደ ድልድይ ሆኜ ነው ማገልገል የምፈልገው
and make a change in US foreign policy
በጣም ነው እናመሰግነው ሰፊ ነው ጉዳዩ በሌላ ጊዜ የምንወያይበት ጉዳይ ይሆናል እናመሰግናለን ዶክተር መና ደምሴና ሚካኤል እንዳለ እዚህ ጋቢና መታችሁ ሐሳባችሁን ስለአጋራችሁን በጣም እናመሰግናለን።
ሽሪን ጋቢና ቪኦኤ ኩቼ ሰውራዲ እንዘ ሀከ ታረ ደ ሄኖክ ፈንቼ ደ መስታዎት አረጋው
ቢቲ ተለማ ጆኒ ና ጋቢና ቪኦኤ ዊዝ ሄኖክ ፈንቼ መስታዎት አረጋው
አስተያየቶቻችሁን አድርሱን አሁን በቀጥታ አት ቪኦኤ አማሃሪክ ላይ ጥያቄዎች ታቀርቡልናላችሁ እዚህ የስቱዲዮ እንግዳም ይዘናል አስቀድመን የተወያየንበት በዚህ በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ እንግዲህ ተፋፍሞ ይገኛል በዚህ በዩናይትድ ስቴትስ የሚኖሩ አፍሪካውያን ቁጥር ደግሞ ጥቂት አይደለም ወደ 400 የሚሆነው አጠቃላይ ወደ ዩናይትድ ስቴትስ ከሌላ ሀገር የመጣውን ሰው ቁጥር ያክላል ከአፍሪካን አሜሪካኑ ቁጥር ደግሞ ሲነጻጸር 4% ነው ቁጥሩ ደግሞ ወደ 1.2 ሚሊዮን ነው የሚገመተው ከዛ በላይ እንደሆነ ነው ግን የአፍሪካ ባለሙያዎች የሚገልጹት እዚህ ስቱዲዮ ዛሬ በአሜሪካ ድምጽ ሬዲዮ ስቱዲዮ ውይይት ስናደርግ ነበረ በዚህ ውይይት የተካፈለውን ኦባንግ ሜቶን ይዘናል ወደ ጋቢና እንግዲህ ሲሳፈር የመጀመሪያ አይደለም እስቲ ግባ ኦባንግ
Thank you. You know, it's a little setting, but I'm going to talk about it.
What's going on? In the United States, your political leader is Ethiopia, Africa, and what do you think about
it? I'm going to talk about Ethiopia and Africa. DIMS is the American system that is representative of the
United States.
Exactly. I'm going to talk about it in America Congress. You know when the Japanese American Congress allu ka Europe enkwan yemetu allu Israel Jewoch allu African yellem inyam wokelo yellem ya rasu min
behge yetefekkede no belela ager yetoledu United States zignet agintaw 7 amat kekoyu ለኮንግረስ ለሴናተርነትም ለአካባቢ ምርጫም ለከንቲባነትም መወዳደር ይችላል ለፕሬዝዳንትነት ብቻ ነው መወዳደር
አይችልም
የዩናይትድ ስቴትስ
ኮሬክት እና በዚህ ከሆነ አሁን በእኛ በኢትዮጵያውያን ምንመልከት ስንት ናቸውና ማት ሰዎች አለን ስፔሻሊ ዲኤምዲ አካባቢ ዲሲ እና ሜሪላንድ ቨርጂኒያ ያሉ አበሾች ኢትዮጵያውያን በጣም ብዙ ናቸው ወይስ ከ200,000 በላይ ማለት ነው
ድምጽ ይሰጣል ሰው
አዳው
የተጠናለ የሚታወቅ ነገር አለ
አው ስማ ያ በሰንሴሽማ የታወቀ ነው ለቃ ያው እንደዚህ ከዛ በላይ እንዳሉ እናቃለን ምንም ጥያቄ የለም እና ግን እኛ እዚህ ጋር የሆነን ኢትዮጵያውያን አልተደራጀም መድራጀት ማለት ምንድነው አሁን ኢቨን ሲቲ ካውንስል እኛ አንድ ሲቲ ካውንስል እንኳን የለን እዚህ ጋር ያለን ማለት ነው እና በዚህ ብዛት ራሱ የራሳችን እንኳን የሚወከለው ሰው መምራት እንችል ነበር እና ለዚህ ነው በቃ ሄው ከኛ አቀርቱ አፍሪካውያን ማለት ነው ማታ አፍሪካኖች አሉ። እና እዚህ ጋር ሲመጡ እኮ የአሜሪካን ያለን አሜሪካን ሲስተም መጠቀም አለብን። እና እየጠቀምንም ነው አይደለንም። ማለት አሁን ዛሬ ወይይቱ በጣም የወደድኩት ነገር ምንድነው? ያንዳንዱ ለአፍሪካ ሳይሆን ከአፍሪካን ወይይቱ ግን ስለ ራሳችን እንኳን ራሳችን መጠየቅ እንችላለን ማለት ነው። እዚህ ጋር ያለው ኢትዮጵያውያን የተወለዱ አሉና ደሞ ሳምቴ ከሆነ ዛሬ ምንድነው? በአሁኑ ሰዓት አሜሪካ ውስጥ በጣም የተማሩ ኦልሞስት ከሌላ ሀገር የመጡ አፍሪካዎች ናቸው ብለዋል። ይሄ እኮ የታወቀ ማለት ነውና እነኚህኛ የተማርነን ከሆነ ለምንድን ነው ፖለቲካ ውስጥ ማንገባበት ምክንያት? ምክንያቱም የኛ ሪፕሬዘንታቲቭ ካለልን ድምጽ የለንም ማለት ነውና ኢሌክሽን በጣም አስፈልጊ ነው። ለይኖ ለፕሬዝዳንቱ ብቻ ሳይሆን ለይው ለዲስትሪክት ማለት ነው ሲቲ ካውንስሉም ለስቴቱም በጣም አስፈልጊ ነው። ለምሳሌ
መመረጡና መመረጡም ብቻ ሳይሆን አንተ እንዳልከው መደራጀቱ በጣም ወሳኝ ነገር ነው። መደራጀት ደግሞ ብዙ ዘርፍ እንዳለው ነው ዛሬ ባለሙያዎቹ ሲያስረዱ የነበሩት። በገንዘብ አቅም መገንባት ያስፈልጋል፣ ገንዘብ ማሰባሰብ። በፖሊሲ ደግሞ ለኛ ይጠቅሙናል፣ ማህበረሰባችንን ያገለግላሉ የሚባሉ ነጥቦች ነጥረው መውጣት አለባቸው። ይሄንን ደግሞ ደጋግሞ ማስረዳት ያስፈልጋል። ተቋማት መገንባት ያስፈልጋል። በእነዚህ ሶስቱ አምዶች እኛ የት ነው ያለነው?
አሁን ስፔሻሊ በገንዘብ ራሱ አሁን በገንዘብ ቢሆን እኛም እዚህ ጋር ያለን እኮ በጣም ስፔሻሊ ኢትዮጵያን እንወሰድ ማለት የኛ ሰዎችን ስራ የሚሰሩ ሰዎች ናቸው። እኛ ሰነም ብቻ አይደለም ኢቭን አንድ ሁለት ሰዓት ሶስት ስራ የሚሰሩ ሰዎች አሉ። በገንዘብ በኩል አለ እና አሁን ለምሳሌ እዚህ አካባቢ ስንትና ወደ ሰልቨር ስፕሪንግ አካባቢ ስንት ኢትዮጵያን ቢዝነስ አላቸው እና በገንዘብ አለን ግን አልተደራጅም ማለት ያለን ምክንያት ምንድን ነው? ያው የኛ ድምጽ የሚወከሉ አለ ወይ? አሁን የው መንገመሪ ካውንቲ ሰልቨር ስፕሪንግ አካባቢ እዛ ጋር በብዛት የሚኖሩ ኢትዮጵያውያን ናቸው። እኛ የምንወክሉ ሰው አለ ወይ እዛ ጋር ሲቲ ካውንስሉ እና ከዛ በስቴቱ ማለት ነው በሜሪላንድ እና በዲሲ እና በቨርጂኒያ እኛ የምንወክሉ ሰዎች አሉ የሉም? እና አሁን ዛሬ እነሱ ቢሉ በትክክል እውነት እኛ ያለንበት እንኳን ከዛ እንኳን ዩኖ መንቀሳቀስ አልተጀመርንም ማለት ነው። እና ያው ራሳችን መጠየቅ አለብን። እዚህ ጋር ስንመጣ እኮ የምንፈልገው ለውጥ ወደ ኢትዮጵያ መሄድ የለበትም። ስንትና ስንቶች የኛ ሰዎች እዚህ ጋር የምትስቃዩ? አሁን ለምሳሌ የኛ ወጣቶች እዚህ ጋር ከገቡ በኋላ የአሜሪካን ዜጋ ይሆናላቸው ማለት ነው። የእነኚህ ሮሞዶል አላቸው ወይ እነኚህ ልጆች? ያው ቀርቶ ምን በሴቶች በኩል ማለት ስንትና ስንቶች የኛ ሲንግል ማደር እነኚህ ሲንግል ማደር ወር ከሀገር ቤት የመጡ እናቶቻችን አባቶቻችን የሚመጡ ከዛ ጋር እነኚህ ሰርቪስ አላቸው ወይ? አሁን ለምሳሌ ተወረታ ሲገቡ ማለት ነው። እና ይሄ ራሱ ያ ድምጽ እንዲደረስ በእኛ መሆን ነበረበት፣ ለሌላ ሰው መጠበቅ ሳይሆን። አሁን ለምሳሌ ሲቲ ካውንስል ቨርጂኒያ ወር ሜሪላንድ ወር ዲሲ እዛ ጋር ያለው ሲቲ የአንድ የሆነ ነጭ ወር አፍሪካን አሜሪካን ኮምፒት ከመሆኑ በእኛ ምን አለበት? እኛ የተማርን አንድ ላይ አንድ ክፍል ነው ከነኚህ ሰዎች ከጓዳ አይደለም የተማርን የምንችሉ ቋንቋ እነሱ ደግሞ የሚችሉ ነው። እና መደራጀት አስፈልጋል ማለት ምን ልል ፈልገ ነው? የራሳችን ህዝብ እንኳን በእኛ ህዝባችን ሌላ ሰዎች ቀርቶ የራሳችን የምንወከል መሪ መመረጥ እንችላለን።
መደራጀቱ በጣም ወሳኝ ነገር ነው። ግን አንዱም የሚነሳው ሀሳብ ኢትዮጵያውያን ብቻቸውን ለምን መደራጀት አለባቸው? አፍሪካውያንስ ለምን ብቻቸውን መደራጀት አለባቸው? ከአፍሪካ አሜሪካውያንስ ጋር ለምን አይደራጁም የሚሉ ሀሳቦች ይነሳሉ። እንግዲህ እነዚህ በስልትና ለእኔ ይጠቅማል አይጠቅምም የሚለውን አስቦ የሚያደርገው ነው አንድ ማህበረሰብ። እና ስልቱ ምንድን ነው አሁን ያለው ወይስ ካለ ነው ስልት?
አዎ አሁን አንተ ያልክ ጥሩ ነው። አሁን ለምንድን ነው ኢትዮጵያን ለብቻ ለምን ሆነ የሚለው ጥያቄ ግልጽ ነው። ግን ምንድን ነው አቃል አንድ ጊዜ ሰው አቃል ስንል እኮ አቃሉ ብዙ አቃሎች ነግሯል። እጅ አለ፣ እግር አለ፣ ዞሮ አለ። አሁን ለምሳሌ እኛ እንደ ኢትዮጵያውያን ብቻችን አፍሪካን ሳንሄድ በፊት እኛ እንደ ኢትዮጵያውያን መደራጀት አለብን ሌሎቹ አፍሪካን እና ከዛ ባለ አንድ ላይ አፍሪካን ግንኙነት መፍረት እንችላለን። እና ግን ከራሳችን መጀመር አለበት ማለት ነው። ምን ልል ፈለገ ነው? ከሌሎቹ አፍሪካን አንሰራም ወር ከአፍሪካን አሜሪካን ወር ከነጮች አንሰራም ሳይሆን እኛ ከራሳችን መጀመር አለብን ማለት ነው።
በጣም ነው የማመሰግነው። ኦባንግ ሜቶ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የሚባል የሲቪክ ማህበረሰብ ይመራል። እዚህ በዋሽንግተን ዲሲ ጋቢና ስለመጣህ እናመሰግናለን።
ቴንክ ዩ።
ሙዚቃን ጋብዛው። I'm fine.
የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ ሀያሌው ማዕከላዊ ወንጀል ምርመራ መምሪያ በነበረበት ወቅት የጀመረው ህመም ተባብሶ ራሱን መርዳት በማይችልበት ሁኔታ በሆስፒታል አልጋ ላይ እንደሚገኝ ቤተሰቦቹ ገልጸዋል። ሀብታሙ በሀገር ውስጥ የሚገኘው ሕክምናም ለሌላ ስቃይ የሚዳርገውና ህይወቱን ለአደጋ የሚጥለው እንደሆነ በመግለጽ ከሀገር ወጥቶ መታከም እንዲችል ቢጠይቅም ፍርድ ቤት በጣለበት እግድ ምክንያት መውጣት እንዳልቻለ ቤተሰቦቹ ገልጸዋል። በዛሬው ዕለትም አቤቱታ የእግዱ ይነሳልኝ አቤቱታ በድጋሚ ለፍርድ ቤት ማስገባታቸውን ይናገራሉ። ጽዮን ግርማ የአቶ ሀብታሙን ቤተሰቦችና ጠበቃውን አነጋግራ ተከታዩን ዘግባለች።
አቶ ሀብታሙ አያሌው ማዕከላዊ በስር ላይ በነበረበት ወቅት ለጀመረው ህመም ህክምና በተገቢው መንገድ ማግኘት ባለመቻሉ አሁን በከፍተኛ ስቃይ ውስጥ መግባቱን ባለቤቱ ወይዘሮ ቤተልሔም አዘናው ለአሜሪካ ድምጽ ትናገራለች።
አሁን ያለው ምንም በቃ ሐኪሞች አሁን ምንም ሊያደርጉለት አልቻሉም። ሰርጀሪ ምንም መሰራት የሚችልበት ሁኔታ ላይ አይደለም ያለው። በቃ ምንም አቅም የለውም። አይበላም፣ አይጠጣም። በጉልኩስ ነው ያለው። መተንፈስ አቅቶት ኦክስጅን ተደርጎለት ነበረ። ያው ማደንዘዣውን ቢወጉት ያው መልሶ ይዞስ ሊሄድ ይችላል ማደንዘዣው ራሱ። ስለዚህ ይህንን በመፍራት በቃ ዝም ብሎ ህመም ማስታገሻ እየተወጋ እሱ ራሱ በቃ ቶሎ መወጋቱን ይፈልገዋል። በቃ አይኑ ቶሎ ያይሻል ምናምን እና ያው አሞታል ማለት ነው በሚለው በአይኑ ከተረዳሽ ያው መልሰሽ ነርስ ጠርተሽ እሱን ማስወጋት ነው።
ወይዘሪት ቤተልሔም ጨምራ እንደተናገረችው አቶ ሀብታሙን እየተከታተለው ያለው ዶክተር ትንሽ አገግሞ ራሱን ማወቅ ከቻለ ቀጣይ መደረግ ያለበትን እንወስናለን እንዳላት ትገልጻለች። ህመሙ የጀመረው ማዕከላዊ በስር ላይ በነበረበት ወቅት ነውም ትላለች።
በፊት በስር ላይ እያለ ያው ሽንት ቤት እንደፈለጉ አይወጡም። ለአስር ደቂቃ ነው በቀን የፈቀደው። ያችን አስር ደቂቃ ተጠቅሞ መግባት ስላለባቸው ከዛን ቀን ጀምሮ ህመሙ ጀመረው። ከዛን ጊዜ ጀምሮ ከዛ ህክምና በስርዓት ሊያገኘ ማንም ሊረዳ ስላልቻለ ህመሙ በጣም ከፍተኛ ደረጃ ደረሰበት። ከወጣ በኋላ ህክምና አለ፣ ግን ብዙ ዶክተሮችን አማክሯል። በጣም ብዙ ቦታ ከወጣ ጀምሮ አላረፈም። ያው ለጤናው ነው ሲንከራተት የነበረው።
በርካታ ሐኪሞች ማነጋገሩንና ህመሙ ከደረሰበት ከፍተኛ ደረጃ አንጻር አቅም ካለው ከሀገር ውጭ ወጥቶ ቢታከም የተሻለ እንደሆነ እንደተነገረው ትናገራለች። ይህን የሰሙ በውጭ ሀገር ያሉ ኢትዮጵያውያን ወደ $20,000 የሚጠጋ ገንዘብ አሰባስበው እንደላኩለት ገልጻ፣ ነገር ግን ከሀገር የመውጣት መብቱ በፍርድ ቤት ስለታገደ ከሀገር መውጣት እንዳልቻለም ትናገራለች። ጓደኛውና አብሮት በፓርቲ ውስጥ ሲሰራ የነበረ እንዲሁም አብሮት በእስር ላይ የነበረው አቶ ዳንኤል ሽበሺ ሀብታሙ በእስር ላይ ያለ በከፍተኛ ስቃይ ውስጥ እንደነበር ገልጾ በጊዜው ሕክምና ለማግኘት በርካታ ትግል ቢያደርግም ፈቃድ ባለማግኘቱ ለዚህ በቅቷል ይላል።
2006 ሐምሌ 1 ቀን ነው ታስሮ ነበረ እና ያው ከኔ ጋር አብረን ነው የታሰርነው። የተወሰድነውም ወደ ማዕከላዊ ተብሎ ወደሚጠራው ምርመራ ቢሮ ነው የተወሰድነው እና እዛ ወደ 4 ወር ነው ታስረን አብረን የቆየ ነው። በዚህ ቆይታ ብዙ ችግር አሳልፏል እና በዛን ጊዜ ነው ይሄ በሽታ መነሻው። ከባድ ህመም ሲታመም ነበረ እና ህክምና ሁሉ እንዲያገኝ ሁላችንም ጥረት አድርገናል፣ ግን ያው አልተሳካም። ህክምናውን ሳያገኝ 4 ወር ቆየ። መጨረሻ ላይ ወደ ቅሊንጦ አመጡ። ቅሊንጦም ቢሆን ህክምና አላገኘም እና ይሄ አሁን የዛሬው በሽታ ምክንያት የሆነው የዛን ጊዜ በቂ ህክምና አለማግኘቱ። ማዕከላዊ በነበረበት ጊዜ አንደኛው እግር ፓራላይዝ ሆኖ ነበረ በቅዝቃዜው እና በብርጩ ምክንያት። ሌላው ደግሞ ሁለቱም ኩላሊቶች ችግር ነበረባቸው። ሶስተኛ ሂሞራይድስ የሚባለው ይሄ በአማርኛ ኪንታሮት የሚባለው ነው። እሱ ነው በተለይ በጣም ሳስቸግር የነበረው። ቅንጦም ከመጣ በኋላም በተመሳሳይ ሁኔታ ነው ከእስር ቤት እስክንወጣ ድረስ ያሳለፈው።
ሁኔታው ተባብሶ ከትላንት በስቲያ ራሱን መሳቱን የሚገልጸው አቶ ዳንኤል ሽበሺ መጀመሪያ የወሰዱበት 2 ሆስፒታል ከአቅም በላይ እንደሆነ ገልጾላቸው አሁን ገርጂ አካባቢ በሚገኝ ካዲስኮ በተባለ ሆስፒታል ከተኛ 3 ቀኑ እንደሆነ፣ የመጀመሪያ ቀን ሙሉ በሙሉ ራሱን ስቶ እንደነበር እና ዛሬ ግን ትንሽ ሰውነቱን ማንቀሳቀስ አይኑንም መግለጥ እንደቻለ ይገልጻል። ሁኔታው እጅግ ከመባባሱና ሕይወቱ የበለጠ አደጋ ውስጥ ከመግባቱ በፊት ከሀገር ውጭ ሄዶ ሕክምና እንዲያገኝ እንዲደረግ ጠይቀዋል። በማህበራዊ ሚዲያ ፌስቡክ ላይም አቶ ሀብታሙ አያሌው ሕክምና የማግኘት ሰብአዊ መብቱ ይከበር በሚል የ2 ቀን ዘመቻ በመደረግ ላይ ይገኛል። የአቶ ሀብታሙ ጠበቃ አቶ አምሃ መኮንን በደንበኛቸው ላይ የተጣለው እግድ እንዲነሳና ከሀገር መውጣት እንዲችል በዛሬው ዕለት አቤቱታ ማስገባታቸውን ለአሜሪካ ድምጽ ተናግረዋል። ማምሻውን አቶ አምሃ እንደውዬ አነጋግሬያቸው ነበር።
ህመሙ የጀመረው ገና በተጠረጠረበት ወንጀል ታስሮ በነበረ ከማዕከላዊ ታስሮ በነበረ ጊዜ ጀምሮ ነው። ማዕከላዊ እያለም ጀምር በጣም ይታመም ነበረ። ሕክምናም እንዲደረግለት ህመሙ ደግሞ ሕክምና ብቻ ሳይሆንም ራሱንም መንከባከብ የሚጠይቅ ነው። ግን የነበረበት የእስር ሁኔታ ራሱንም ለመንከባከብ የሚችልበት አልነበረም፣ ህክምናም የሚያገኝበት አልነበረም። ከዛ በኋላ በተለይ ክስ ተመስርቶበት ወደ ቅሊንጦ ከሄደ በኋላ ህመሙ የተባባሰበት ነው የሄደው። እንዳልኩት የክርክሩንም ሂደት ፍርድ ቤቱ እያወቀ መቀመጥ ስለማይችል ቆሞ ነበረ ሂደቱን የሚያውቀውና የስር ፍርድ ቤትም ማለትም በኋላ ላይ በነጻ ያሰናበተው ፍርድ ቤትም ህመምተኛ ህመም ላይ መሆኑን ያውቃል። ከዛ በኋላ ይግባኝም ላይ ባለ ጊዜ እስኪፈታ ድረስ ጠቅላይ ፍርድ ቤቱም ህመም ላይ መሆኑን ያውቃል። በተለይ ደግሞ ባለፈው ቀጠሮ ለመጨረሻ ጊዜ ችሎት ቀርቦ በነበረ ጊዜ ይህንኑ አሳስበናል። ጉዳዩ ፍርድ ቤቱ ለሶስተኛ ጊዜ ነው ለውሳኔ እያለ ሲቀጥር የነበረው እና በእኛ በኩል ፍርድ ቤቱ ማወቅ እንዳለበት እና አሁን ከፊታችን ባለው ቀጠሮ ቢያንስ የመጨረሻ ውሳኔ እንዲሰጥ፣ ምክንያቱም የበሽታ ሁኔታ በጣም እየተባባሰ መሆኑን ለፍርድ ቤቱ ገልጸናል። ይህን ገልጸን ባለበት ሁኔታ ነው እንግዲህ የፊታችን ቀጠሮን ከመድረሱ በፊት አሁን ሀብታሙ ህመሙ በርትቶበት ያው ራሱን ሊቆጣጠር በማይችልበት ደረጃ ላይ ሊወድቅ የቻለው።
አሁን ድጋሚ አላመለከታችሁም እግዱ እንዲነሳለት እና በአስቸኳይ ወጥቶ መታከም እንዲችል?
አመልክተናል። እንግዲህ ዛሬ አሁን ባለበት ሁኔታ ውስጥ የሆነው ከሶስት ቀን በፊት ነው። ባሉት ሶስት ቀናቶች ሙሉ ትኩረት አድርገን ያለ ነው ህክምና የከፋ ሁኔታ ከመፈጠሩ በፊት ህክምና የሚያገኝበት ሁኔታ ላይ ነበር ያተኮር ነው። ዛሬ ግን ያለበትን ሁኔታ የሚያሳይ በፎቶግራፍ የተደገፈ በሆስፒታል ተኝቶ ኦክሲጂን ተደርጎለት የሚያሳይ ፎቶግራፎችን አያይዘን ክተናል። ዛሬ ግን ያው የገጠመን ዳኞች የሉም። ስለዚህ አቤቱታው ግን ያው ጠዋት ለዳኞች እንደሚቀርብና ጠዋት እንደሚያዩት ተነግሮን ጠዋት ለመቅረብ ተዘጋጅተን ነው ያለ ነው አሁን እና በዚህ ሁኔታ ነው ያለ ነው አሁን።
እሺ፣ በጣም አመሰግናለሁ አቶ አምሃ፣ እግዜር ይስጥልኝ።
አመሰግናለሁ።
የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ መጠናቀቁ ነው።
በፌስቡክ ላይ አስተያየቶቻችሁን አት ቪኦኤ አማሪክ ላይ አድርሱን። በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን፣ ሁሌም እንቀበላለን።
እንግዲህ በሰላም በጤና ያገናኘን እያልን ስናስተናግዳችሁ ያመሸነው መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን ሲያቀነባብርልን የቆየው ሞክቢል ያበረው ነው። ቦርዱን ደግሞ ከፍ ዝቅ የሚያደርገው ኪት። እናመሰግናለን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ነገ እንገናኝ።
Eremila, indomela mela, eremila, alfelige.